Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬው ታክሲውን መስታወት አራጋው ናት የምትነዳው። እኔ ጽዮን ግርማ ደግሞ ከጎኗ ቁጭ ብያለሁ።
ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ታክሲያችን የዘንድሮ የ12ኛ ክፍል ፈተናን መሰረዝ ምክንያት በማድረግ ያነጋገርናቸው እንግዶች አሉ።
አንዳንድ ቀን የተማር አንዳንድ ቀን በቃ አልተማርም ብዬ እኛ ፈተናውን አልተዘጋጅም።
ወደ ኦሮሚያ የተለያዩ ክልሎች ስልኮችን በመደወል የዘንድሮ የ12ኛ ክፍል ተፈታኞችን ስለ ፈተናው መሰረዝም አነጋግረናቸዋል።
ልጆቻችን በቂ ጊዜ አግኝተው ተፎካካሪ ሆነው ወደ ዩኒቨርሲቲ ይገባሉ የሚል እምነት የለንም። ስላልተዘጋጁ እንትን መሆኑ የለበትም፣ ጊዜው መራዘም አለበት የሚል እምነት ነው ያለን።
ፈተናውን መሰረዝ ምክንያት በማድረግ አቶ ጃዋር መሐመድ በፈተናው መሰረዝ ጉዳይ ላይ ተጨማሪ አስተያየት አለ።
ዶክተር ዳኛቸውንም በዚህ ጉዳይ ላይ ጨምረን አነጋግረናቸዋል። በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር ነበሩ። አሁን በተለያዩ ጉዳዮች ላይ ትንታኔን በመስጠት ይታወቃሉ። እሳቸውንም ይዘናል። ይህንን ጉዳይ በተመለከተ ሰፋ ያሉ ዘገባዎች ይኖረናል። አሁን የምሽቱ ዜናን እናስቀድም።
ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄ ነው ብዬ ነው የማምነው።
ከዜናው በፊት ደግሞ ባለፈው ሳምንት በሙሉ ፎረም ከመሬት ጋር በተያያዘ ውይይት ተካሂዶ ነበረ። ይህንን ውይይት በተመለከተ ባለፈው ሳምንት ክፍል አንድ ፕሮግራም አቅርበን ነበር። ዛሬ ሰዓት ከበቃን ክፍል ሁለትን ይዘን እንቀርባለን። ፕሮፌሰር ሕዝቅኤል ጋቢሳን የሰማችኋቸው። አሁን የምሽቱን አጠር ያሉ ዜናዎች እናስቀድም። የተከበራችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የተባበሩት መንግስታት የጸጥታ ምክር ቤት በደቡብ ሱዳን መሪዎች ላይ የተጣሉት ማዕቀቦች በአንድ ዓመት እንዲራዘሙ ትላንት ማክሰኞ በሙሉ ድምጽ ውሳኔ አሳልፏል። በሀገሪቱ ሰላምና መረጋጋትን ያደናቀፉ ተብለው የተፈረጁ ግለሰቦች ማዕቀቦች የጉዞ እገዳና ገንዘብ ንብረት እንዳይቀሰቅስ ይከለክላል። እቀባው እንዲታደስ የጸጥታ ምክር ቤት ውሳኔ ላይ የደረሰው 20 ደቂቃ ብቻ በፈጀ ስብሰባ መሆኑም ተጠቅሷል። እቀባዎቹ እስከ ቀጣይ የአውሮፓውያን 2017 ዓ.ም ግንቦት ወር ድረስ እንደጸኑ ይቆያሉ። በተባበሩት መንግስታት ድርጅት ልዩ የፖለቲካ ጉዳዮች ኮሚቴ የዩናይትድ ስቴትስ ተለዋጭ መልእክተኛ የሆኑት ዴቪድ ፕሬስማን ለጋዜጠኞች በሰጡት ቃል የማዕቀቦቹን መታደስ መልእክት የጁባ ፖሊሲ አውጪዎችና የፖለቲካ መሪዎች በግልጽ ያገኙታል ብለዋል። የዛሬው ውሳኔ ለሱዳን መሪዎች የሰላም ስምምነቱን በፍጥነት ሙሉ በሙሉ በተግባር ከመተርጎም ሌላ አማራጭ እንደሌላቸው ያስታውሳቸዋልም ብለዋል። በሌላ ዜና የሶማሊያ ባለስልጣኖች እንደሚሉት የጸጥታ ኃይሎች በአንድ ተወላጅ የሞቃዲሾ ሆቴል ላይ ጥቃት የከፈቱ ታጣቂዎችን ገድለዋል። በጥቃቱ የሞቱ ሰዎች ቁጥር 24 ደርሷል። የጸጥታ ኃይሎቹ ዛሬ ማለዳ ላይ በአምባሳደር ሆቴል በተካሄደ የተኩስ ልውውጥ 3 ታጣቂዎችን ገድለዋል። ታጣቂዎቹ ሌሊቱን ሙሉ ያገቷቸውን 57 ሰዎችን እንዳዳኑ የሶማሊያ የጸጥታ ሚኒስትር አብድልሪሳክ ኡመር መሐመድ ለአሜሪካ ድምጽ ሬዲዮ የሶማሌኛ አገልግሎት ተናግረዋል። በሆቴሉ ላይ የተከፈተው ጸጥታ የተጀመረው ትናንት ማታ ከሆቴሉ ውጪ መኪና ውስጥ የተጠመደ ፈንጂ በፈነዳበት ወቅት ነው። ዩናይትድ ስቴትስ እጅግ አስፈላጊ የሆነውን ረድኤት በቱርክ በኩል ወደ ሶሪያ ለማስገባት የምታደርገውን ጥረት በድርድር መጓተትና በመንግስት ከበባ ምክንያት እየተሰናከለ ነው። የሶሪያ መንግስት በዋሽንግተን የሚደገፉት በሚገኙባቸው ተቃዋሚ ቡድኖች ላይ የሚያደርገው ከበባም እንደቀጠለ ነው። ዩናይትድ ስቴትስ ባለስልጣኖች እንደሚሉት ከበባው ምክንያት ወደ 20 የሚጠጉ ተከሞች ምግብና ረድኤት እንዳይገባ ተነፍገዋል። በአንዳንድ ሁኔታ ለአመታት ያህል ተነፍገው የቆዩት የምግብ እጥረትም እየተባባሰ ሄዷል። በመጨረሻም ሚኒሶታ ውስጥ የተሰየመው ጁሪ የሶስት ሶማሌ አሜሪካውያንን ጉዳይ ማየት ጀምሯል። የእንግሊዝኛው ቃል ጁሪ በፍርድ ቤት የሚሰየም ጊዜያዊ ህዝባዊ ሸንጎ ነው። ተከሳሾቹ ሶማሊያ አሜሪካውያን ራሱን እስላማዊ መንግስት ብሎ ለሚጠራው ሽብርተኛ ቡድን የማቴሪያል እርዳታ አድርገዋል፣ ከዩናይትድ ስቴትስ ውጪ ግድያ ለመፈጸም አሲረዋል ተብለው የተወነጀሉ ናቸው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
እኔ ጽዮን ግርማ አብረን ካድመስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኦሮሚያ ክልሎች በተቀሰቀሰው ተቃውሞ ምክንያት ተማሪዎች ከትምህርት ገበታቸው ተፈናቅለው ነበር። ለ12ኛ ክፍል በሚገባ አልተዘጋጁም በሚልም የፈተናው ጊዜ እንዲራዘም መንግስትን ጠይቀን ነበር በማለት ፈተናው እንዲራዘም መልስ ባለመሰጠቱ መንግስት ምንም አይነት መልስ ባለመስጠቱ ምክንያትና ፈተናው ከነ መልሱ በማህበረሰብ መገናኛ ብዙሃን በመሰራጨቱ ምክንያት የትምህርት ሚኒስቴር ሀገር አቀፍ ፈተናውን ሰርዟል። በኦሮሚያ ክልል የሚገኙ ወጣት የዘንድሮ ተፈታኞችን ስለ ሁኔታው አስተያየታቸውን እንዲሰጡን ጠይቄ ነበር።
እኛ በጣም ደስ ይላል እኮ ስለተዘረዙ ፈተናው በጣም ደስ ይለኛል። የኛው ጥያቄን አሁን ዛሬው አመት በጣም ችግር ስለሆነ እኛ ሀገር ውስጥ
ፈተናውን ለመውሰድ አንተ በግልህ ተዘጋጅተህ ነበር?
አልተዘጋጀም። በጣም ችግር ስለሆነ ከዚህ ሀገር ውስጥ ፈተናው መጥናት አችልም እንጂ እኛው ችግር ውስጥ ነው ያለው።
ጓደኞችስ ፈተናውን ለመውሰድ ዝግጁ ነበሩ?
ሁላችንም አልተዘጋጅም እኮ ዛሬውን አንዳንድ ቀን የተማር አንዳንድ ቀን በቃ አልተማርም ብዬ እኛ ፈተናውን አልተዘጋጅም ስለሆነ ታይም እንደጨመር የፈለግ ነው።
እኔ እንደ አንድ ኦሮሞ ተማሪ በመሆኔ ማለት ነገር በመደረጉ ደስ ብሎኛል። ጊዜ በመራዘሙ ማለት ነው። መጀመሪያን ጥያቄያችንን ሰምቶ መራዘም ነበረባቸው እና ያን ደግሞ ማድረግ አልፈለጉም ነበር፣ ያው ተገድዞ እስኪያደረጉ ድረስ ማለት ነው። እና አሁን የሚመጣው ነገር እኔ አሁን ኢስላም ነኝ እና ስለዚህ የሚመጣው ጾም ላይ ቢያንስ ጾሙ ሙሉ እስኪያልቅ ማለት ነው እድል ተፈቶን ከጾሙ በኋላ ሌላ አንድ 15 ቀን ወይ አንድ ወር ተፈቶን ከዚያ በኋላ ብንፈተን በዛ ደስ ይለኛል። እኔ አልደግፈውም በሰኔ 27 መሆኑንም ማለት ነው። ከዛ በኋላ ሌላ አንድ ወር ያስፈልገናል ነው የምለው። ምክንያቱም ያው እኛ እስላሞች ጊዜ ያስፈልገናል።
ፈተናውን ለመውሰድ ተዘጋጅተህ ነበር?
በትክክለኛ ሰዓት ባልዘጋጅም ብዙ ጊዜ ምክንያት ትምህርቱ አልፎን ነበረ። ግን ያው ግዴታ ስለተደረገብን ተዘጋጅተን ነበረ። ፈተናውን ከጀመረብን በኋላ ደግሞ መቋረጣችን በጣም አናድናል። ያው
ሌላ ንዴት
ሆኖብናል። መጀመሪያውኑ ነበር እንደዛ ማድረግ የነበረባቸው። ይሄ ተፈታኝንም ማጉላላት ነው ታውቂያለሽ።
ይሄ መደረጉ ለውጥ ያመጣል ብለህ ታስባለህ?
ያን ያህል ለውጥ ባይኖረውም ግን ለእኛ ያው ጥሩ እድል ነው መደቡ። ምክንያቱም አመቱን ሙሉ ካጠኑና አመቱን ሙሉ ከተማሪ ተማሪ እኩል መፈተን ይከብዳል። እኛ ከአሁን ጀምሮ ቢያንስ 2 ወር ያስፈልገናል። በቃ ያው ግዴታ ይሄ ነገር አንቺ ብቻሽን ከቀረሽ ምንም ስለማይቀር እዚህ ጋር ደግሞ ቤተሰብሽ ላይ ሸክም መሆን የለብሽም። ያለውን ነገር ጠራርገን እኛ እዚህ ልጅ ማ እያደረን ጥናት ከስንት መስዋዕትነት ደርሰን ነው እንግዲህ ለዚህም ለፈተና የተዘጋጀን የነበረው፣ ግን ብቁ አልነበረም። ምክንያቱም ሌላዎቹ በስክትል በጣም ስለነበረ ይሄ ነገር ደግሞ እኛን ከጨዋታ ውጭ ነው የሚያደርገን።
አሁን የፈተናው መሰረዝና ወደ ሌላ ቀን መዛወሩ ለውጥ ያመጣል ብለህ ታስባለህ አንተ በግል?
አዎ ያመጣል። ምክንያቱም እኛ ይሄንን ያለንን ጊዜያችን ደግሞ ተጠቅመን በቻልነውን ሀል ለማጥናት ሞክረን ሌላዎቹ ኢንተራንስ ለተዘጋጁት እኛ የሆነ ዝግጅታችንን ማጠናቀቅ አለብን፣ መጽሐፍ ማለቅ አለበት፣ ብዙ ሽቶች መታየት አለባቸው፣ ብዙ ጋይዶች አሉ። ይህን ሁሉ ነገር ሳናረግ ለኢንተራንስ መቅረብ ማለት ይህ ሚኒስትሪ ራሱ ይከብዳል። እንኳን ኢንተራንስ ማለት ነው የሆነ መስራት የምፈልገውን ስኮር ቤተሰቦቻችን ማክበር እንፈልጋለን። እኛም ራሳችን ያለን እቅዳችንን እንኳን ማሳካት የምንችልበት ጊዜ ሲኖረን ነው። ይሄ ደግሞ ካልሆነ ያው ቀረን ሰፈር ውስጥ ማለት ነው።
ስለዚህ አሁን
ደግሞ ሜንታሊም ሳይኮሎጂካሊም ጠቃሚ አይደለም ብለን ስለምናስብ ነው እንግዲህ
ከሰኔ 27-30 ለታቀደው ፈተና አሁን ዝግጁ ነ
እና ያው ዝግጅታችንን አሁን ጀምረናል፣ እያጠናን ነው። ግን አሁን ደግሞ የሚመጣው ረመዳን ነው። ጾሙ እንግዲህ ምናል ፈተና ለመቶ ለምን የሆኑ ጥያቄዎችን መውጣት ማለት ፖቴንሻል ጾም አለ። ብዙዎቹ ደግሞ ማጆሪቲ ጃውን በምዕራብ አረጌ ላይ የእስልምና ሃይማኖት ተከታይ ናቸው። ይህን ነገር ደግሞ ከአመት በዓሉም ጋር ደግሞ የተቀራረበ ቀን ይመስለኛል። አሁን ከሰኔ 27 እስከ 30 ይህ ደግሞ አስቸጋሪ ነው። ምክንያቱም እዚህ ጋር እኛ ብዙ ነገር ይገድበናል ከዚህ ነገር። ግን አሁንም ጊዜው መሰረቱ ካልቀረ ለምን ጊዜው ሲራዝሙ ነገሮችን አሁንም ለምን የህዝቡ ቅሬታ በስተክል አይሰማ የሚለው ነገር ራሱ ይህንን ነገር እንትን እንዳንለው ያደርገናል። ምክንያቱም በቃ ከተራዘመ ተስተካክሎልን እኛም በተረጋጋ መንፈስ ሁሉ ነገር ተስተካክሎ ማንም ሬዲዮ ነው ቢሰጠን
ያስራበትበት ምክንያቱ አንደኛ ይሄ ነው። በቃ ፈተናው የመሰ ጉዳይ ነው። ፈተናው ተማለ ፈተና እንዴት አይዘብቅም እንዴት ወጣ ፈተና የምለው ነገር ነው። እኛ ያጨቃጨቀን አለ ነው። ፈተና ወጣ ነው። ካልወጣ ደግሞ ወጥቷል ተብሎ እንትን የሚባል ነገር ምንድን ነው? አሁን ይሄ እኛ የሚያጠራጥረን ጉዳይ ነው። ፈተና ከወጣ ወጣ ነው። እኛ ደግሞ መጀመር ተዘጋጀንበትን ነው የተፈተን ነው። ዘጋጅ ከተፈተን በኋላ ደግሞ ፈተናው መስለ መጨረስ አለብን እንጂ እንደገና ይህ ያለ ተብለን አሁን
ስለዚህ አሁን በሰኔ 27 እስከ 30 የተሰጠው ጊዜ በቂ ነው ወይስ አይደለም ለመዘጋጀት?
እኔ ሐሳብ ከሆነ በቂ በቃ አይደለም ብዬ ነው የምገምተው።
እንደሚታወቀው በኦሮሚያ ክልል ባለፉት 5 እና 6 ወራት በተለይም የሁለተኛ ደረጃ ትምህርት ቤቶች ዝግ መሆናቸው ይታወቃል። ያ ተማሪዎቻችን በቂ ጊዜና የቱቶሪያል ጊዜ እንዲሁም ደግሞ መደበኛ የትምህርት ሰዓታቸውን አልሸፈኑም። ስለዚህ ያ ባለበት ሁኔታ ፈተናው ጊዜው መራዘም ነበረበት። ነገር ግን እንደገና በዛው ጊዜ በታቀደው ጊዜ እንዲከናወን ተደርጓል። ሆኖም ግን ገና አንድ ፈተና እንደተጀመረ ሌሎቹ ፈተናዎች በኦሮሞ ተቃዋሚዎችና እንዲሁም በህብረተሰቡም ጥያቄ መልስ ያልተሰጠው ወይም መፍትሄ ሊሰጠው የሚገባ የነበረው ጥያቄ ተግባራዊ ስላልሆነ ጫና ተደርጎ በነበረው ሁኔታ መሰረት ፈተናው ሊቋረጥ ችሏል። ያ መደረጉ ትክክል ነው የምንለው እኛ በእኛ በኩል። ምክንያቱም ልጆቻችን በቂ ጊዜ አግኝተው ተፎካካሪ ሆነው ወደ ዩኒቨርሲቲ ይገባሉ የሚል እምነት የለንም። ስላልተዘጋጁ እንትን መሆኑ የለበትም፣ ጊዜው መራዘም አለበት የሚል እምነት ነው ያለን። ወደፊትም እንግዲህ የሚመለከተው አካል ይሄንን ፈተና በቂ ጊዜ ሰጥቶ ዳግም ሌላ አይነት ስህተት ላይ ከመወረቁ በፊት በቂ ጊዜ ተሰጥቶት እናው የሚል ሀሳብ ነው ያለኝ።
Shirin Gabina VOA kuke saurare yanzu haka tare da Henok Femte da Mr. Ward Aragao.
Biki talama Johnny na Gabina VOA. With Henok Femte and Mr. Ward Aragao.
በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች የከፍተኛ ትምህርት ተቋማት መግቢያ ፈተና ለሁለት ወር እንዲራዘም የሚጠይቅ ምክረ ሀሳብ ለክቡር አቶ ሽፈራው ሽጉጤ ለትምህርት ሚኒስቴር ሚኒስትሩ በግልጽ ደብዳቤ አቅርበዋል። ይህ የማይደረግ ከሆነ በዛ ላይ ያስቀመጡት ጥያቄያቸው ተግባራዊ የማይደረግ ከሆነና እንደተባለው ፈተናው በሰኔ መጨረሻ የሚሰጥ ከሆነ ግን በሚወስዱት ተጨማሪ እርምጃ ለሚደርሰው ኪሳራ መንግስት ኃላፊነቱን ይወስዳል ብለዋል። ከአስተባባሪዎቹ አንዱ የሆነው የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጃዋር መሐመድን በዚህ ጉዳይ ላይ ዛሬ ማምሻውን ጠይቄያቸው ነበረ።
በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ ወይ ቡድን ንብረት ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን አውጥቶ ለሁሉም ህዝብ፣ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው። ከዛው ጋር ተያይዞ አዲሱ መርሃ ግብር ሌላ ስህተት ፈጥሯል። ይህም በረመዳን ወር ወደ መጨረሻ ላይ ነው የሚወጣው። በሙስሊም ማህበረሰብ ጾም ጊዜ ነው የሚወጣው። ተማሪዎች በቀን እየጾሙ በባዶ ሆዳቸው ፈተና መፈተን በጣም አስቸጋሪ እና መድሏዊ እንደሚሆን እንዲሁም ደግሞ ፈተናው በኢድ አካባቢ ላይ መሆኑ ዋዜማና በማግስቱ መሆኑ በሀገራችን በጣም ህዝቡ በአመት በዓል ጊዜ በጣም እንቅስቃሴና ፌሽታ ያለበት ስለሆነ ተማሪዎቹ በአንድ ቀልብ ለማጥናትና ፈተናውን ለመውሰድ አይችሉም። ከዚህ ሁሉ አንስተን ስድስት ነጥብ ያለው ምክረ ሀሳብ አቅርበላቸዋል።
ጃዋር፣ እናንተ በዚህ በኦሮሚያ ለስድስት ወር ያህል በኦሮሚያ አካባቢ በተነሳው ተቃውሞ ተማሪዎች ትምህርት አልተማሩም፣ ስለዚህ ለፈተና ዝግጅት ማድረግ ስለማይችሉ መፈተን አይችሉም በሚል ነው ይሄ እርምጃ የተወሰደው ብላችኋል። ባለን መረጃ ወይም ደግሞ በሰማነው መረጃ አንዳንድ ቦታ ላይ ለምሳሌ እንደ አምቦ ባሉ በጣም ከፍተኛ ተቃውሞ ነበረባቸው በተባሉ ቦታዎች ፈተናው ተሰርዞ ነበር የሚል መረጃ አለና እንደሱ አይነት ቦታዎች ፈተናው ከተሰረዘ ሌሎች አካባቢዎች ሰላማዊ የነበሩ ተማሪዎች ትምህርታቸውን ሲከታተሉ የነበሩ ያጠኑ ተማሪዎችን አይጎዳም ይሄ? ያኛው ከተሰረዘ ይሄኛው እርምጃ ለምን ተወሰደ?
ይህ በአምቦ አካባቢውም የተደረገው የማዘረዘም ሂደት ከዚሁ ተቃውሞ ጋር ተያይዞ የመጣ መልስ ነው። ሆኖም ግን እንቅስቃሴው በአምቦ አካባቢ ብቻ የሆነ አይደለም። መንግስት የወሰደው 23 ትምህርት ቤቶችን ለአስረኛ ክፍል፣ 12 ትምህርት ቤቶችን ለ12ኛ ክፍል ነው። እንደምታውቂው ይህ እንቅስቃሴ ከሁሉም የኦሮሚያ ክልል በሐረርጌ፣ በወለጋ፣ በምዕራብ አርሲ፣ በቦረና፣ በጉጂ ዞን በሁሉም አካባቢ ነው ሲካሄድ የነበረው። በቂ ጥናት አድርገን መምህራኑን፣ ዳይሬክተሮችን፣ የትምህርት ቢሮ ኃላፊዎችን አነጋግረን ከ90% የሚሆኑ የኦሮሚያ አካባቢዎች ላይ ትምህርት ቢያንስ በአማካይ ለ4 ወር እንዳልነበረ የብጥብጥ ወይም ደግሞ የተቃውሞ መኖር ብቻ አይደለም መጠነኛ ሰላም ነበረበት የተባለበት አካባቢ ራሱ ተማሪዎች ታስረዋል፣ መምህራን ታስረዋል። ብዙ መምህራን ስናነጋግራቸው ከ12ኛ ክፍል መጽሐፍቶች ውስጥ ግማሹን ራሱ ማዳረስ አልቻልም ነው ያሉት። እና በዚህ ጥናትና ውይይት ላይ ተመስርተን ነው በኦሮሚያ ውስጥ መቅረት አለበት ይሄ ፈተና መራዘም አለበት በአጠቃላይ ወደሚለው መደምደሚያ የገባ ነው። ከዛ በኋላ ደግሞ በኦሮሚያ ብቻ ነው የጠየቅነው። በነገራችን ላይ በሌላው የኢትዮጵያ ክልሎች ውስጥ አንጻራዊ ሰላምና መረጋጋት በነበረበት ወቅት ተማሪዎች መጎዳት የለባቸውም፣ በመርሃ ግብሩ መሰረት መፈተን ይችላሉ፣ መፈተን አለባቸው። በኦሮሚያ ግን ጊዜው ይራዘምና ጊዜ ተሰጥቷቸው የማካካሻ ክላስ ተሰጥቷቸው ልጆቹ ይፈተኑ።
አሁን እንግዲህ ይሄንን ምክረ ሀሳብ አቅርባችኋል ለኢትዮጵያ መንግስት፣ እንደዚሁም በግልባጭ ለበርካታ የመንግስት መስሪያ ቤቶችና ለፈተና ለሚመለከተውም ተፈታኝ ተማሪዎችም ይህን ጥያቄያችሁን ካልተቀበሉና በተባለው ቀን ፈተናው እንዲሰጥ ቢደረግስ?
ይሄንን የሚመስል ሪስክ የሚወስዱ አይመስለኝም። እንግዲህ
ከወሰዱስ
ጨክ ነው ከወሰዱ ምን እንደሚደርስ ያውቃሉ። ከዚህ በፊትም ያሳየናቸው ናቸው። ፈተና ላይ ጉዳይ ብቻ አይደለም፣ የማስተር ፕላኑ ይሰረዝ ብለን ስንጠይቃቸው እምቢ ብለው እጃቸውን ጠምስዘን ማሰረዝ ችለናል። የኦሮሚያ ከተማዎች ፖሊሲ ይቀየር ስንል እምቢ ሲሉ እጃቸውን ጠምዝዘን አስቀይረናል። ፈተና ይራዘም ስንላቸው አይራዘምም ሲሉ በህዝባዊ እንቅስቃሴ ተጠቅመን ማስቀየር ችለናል። ከእንግዲህም ደግሞ እምቢ ብለው አፍጥጠው የሚሄዱ ከሆነ ለሚመጣው ማንኛውም ኪሳራ የፈተና ማውጣት ብቻ ሳይሆን የትምህርት ስርዓቱን ከላይ እስከታች ማሽመድመድ የሚያስችል ስትራቴጂ አለን፣ ታክቲክ አለን። አሁን ዝርዝር ውስጥ መግባት አልፈልግም። ስርዓቱን ሊያሽመደምድ እና መንግስት በዛ ተቋም ላይ ያለውን ቁጥጥር ሙሉ በሙሉ ሊበጣጥስ የሚችል ታክቲክና ስትራቴጂ ነድፈን ነው እየተንቀሳቀስን ያለ ነው። እንዲህ አይነት ነገር ውስጥ መግባት አንፈልግም። እንዲህ አይነት ነገር ውስጥ ወደዛ መሄድ አንፈልግም። መንግስት ወደዛ እንዳይወስደን አሁንም ደግሜ ልማጸን እፈልጋለሁ።
ይህንኑ በተመለከተ እንግዲህ ሙያዊ ትንታኔ እንዲሰጡን በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር የነበሩትና አሁን ደግሞ በተለያዩ ጉዳዮች ላይ ሙያዊ ትንታኔ የሚሰጡት ዶክተር ዳኛቸው አሰፋንም ማምሻውን አነጋግሬያቸው ነበር።
እንግዲህ የማጥኛ የመዘጋጃ ጊዜ ይሰጣቸው ብሎ የተጠየቀው ትክክል ነው። ወደ 6 ወር ያልተማሩ ልጆች ወደ የፈተና ገበታ ማቅረቡ ሳይርም ትክክልም ማለት ነው። እዚያ ላይ እኮ ምንም ችግር የለም። እንደ ሊተላለፍ ይችላል እና አይተላለፍም። በቃ እኛ የተናገርነው አንድ ጊዜ ነው መሆን አለበት ማለት ተመካክረውበት የወሰኑት ነው። አንዳንዶቹ እንደተቃወሙ ምንም ጥርጥር የለም፣ መረጃዎች አለን። ግን ፈተና ይቀጥል ተባለ እና ያው የሆነ ሆነ። ልጆቹ ተማሪዎቹ ጊዜ ያስፈልጋቸው ነው በእውነት ሰው ኦሮሚያም ክልል ይሁኑ ከየትም ቦታ ይሁኑ በተለይ ረብሻ የነበረበት የህዝብ እንቅስቃሴ የነበረበት ቦታ ትምህርት ቤቶች ተዘግተዋል እና እኛ ኦልሬዲ ያስቀመጥነው የጊዜ ገደብ አለና በዛ ስር ተካታችሁ ተፈተሩ ማለት ሲጀመርም ትክክል አልነበረም። ይሄ ማንም የሚለው
ያጠኑ ተማሪዎች አሉ። አሁን ዶክተር ዳኛስ እንግዲህ የኢትዮጵያ የኑሮ ሁኔታ የተለያየ ነው። የኢኮኖሚ አቅማቸው ከፍ ያላለ፣ ኢኮኖሚ አቅማቸው ዝቅ ያላለ የደከሙ አሉ። 10 ወር ልጆቻቸውን በማስተማር እንደምንም ብለው እዛ ያደረሱ አሉና እንደሱ አይነት ተማሪዎችስ ላይ አሁን እንደዚህ አይነት ፈተና ሲሰረዝ እነሱ ላይ የሚፈጥረው ተጽዕኖስ ምንድን ነው?
በጣም በጣም ጥሩ ጥያቄ ነው። እንደውም ዩኒቨርሲቲ ይሄ ኤግዚስቴንስ የግላዊ ገና አያውም አልታየም። እንዴት ነው አንቺም ምንም ተማሪ ሆነን አልፈናል። ፈተና ደረሰ እያል እየተዘጋጀን እያለ ምልስ ያለውን ቴንሽን ታውቂያለሽ። አጥንተን ወጥተን ወርደን ልክ እንደ ነገ ልንፈተን ስል ፈተናው ስለተሰረቀ ላልተወሰነ ቀላከለ ወራት ምናምን ተዘዋውሯል ሲባል ቤተሰብም ላይ ትልቅ ሳይኮሎጂ ስልጫና ሁሉ ያመጣል። በጣም ነው የተናደዱት፣ ያዘሙ። እንደውም ልንገርሽ ሹመኞቹ ወጥተው ሲያስተባብሉ የትምህርት ሚኒስትሩ አንድ ዘና ቃል ተናገሩ። ይቅርታ እንጠይቃለን ለዚህ ምክስ አጊዝም ሴድም ተብሎ አያውቅም። አሁን ደግሞ ሌላ ጥያቄ እየመጣ ነው። በዚህ ጊዜ
እንግዲህ ዶክተር ዳኛቸው አሁን እዚህ ጋር መጀመሪያ ላይ የፈተናው ላላጠኑ ተማሪዎች ፈተናው መሰረዙና መራዘሙ ተገቢ ነበር ብለውኛል። አሁን ደግሞ አጥንተው ደግሞ ለመጡት ሰዎች ሲሰረዝም እንደዚሁ የሚያሳዝን ነገር ነው ብለውኛል። ስለዚህ እነዚህን ሁለት ተማሪዎች ለማስታረቅና የሁለቱን ተማሪዎች ፍላጎት ለማሟላት ምንድን ነበር መደረግ የነበረበት?
የመጀመሪያዎቹ እኮ መቼሴው ምንም ችግር እንደነበረ ስለታወቀ የማጥንያ ጊዜ መሰጠት አለበት። የምናደርገው ነው እኮ እኛም እንኳን እንዳቅማችን በአንዳንድ ቦታ ላይ። ሁለተኛው ሲያጥኑ ሲዘጋጁ የነበሩት ያለፈው ጊዜ ሬሌቲቭ የሆነ ሰላም ያለበት ቦታ እነሱ እንደ እኛ መፈተን ነበረብን ነበር ያሉ። ግን ደግሞ ብዙዎቹ ደግሞ ወጣቶች ገብቷቸዋል። ገርምሽ፣ አይ ኮምፒቲሽኑ ፌር እንዲሆን ከተፈለገ በአንድ ገበታ ላይ የምንፈተን ከሆነ እነሱም ጊዜ ይሰጣቸው። የ15 ዓመት ልጅ ያለኝ ልንገር፣ 15 እሱ ገና አልተፈግን ስፖርት እንኳን እኩል ዝግጅት ይጠይቃላል። አንዱ ሳይዘጋጅ አንዱ ተዘጋጅ ሩጥ አይባልም። እና ይህ ትንሽ ሆደ ሰፊ የሆነው ሰፋ አድርገው አይቶ አይ ልጆቹ ሊጎዱ ይችላሉ እንደዚህ ያልተያ ሰው እንዴት ነው አስተማሪ ሲሆን ያላስተማረው ሊፈትን የሚዘጋጅ? እኔ ሊገባኝ አይችልም። እድሜ ልኬን አስተማሪ ነው ገባሽ። እና መተላለፍ ነበረበት። ከዛ ደግሞ ሁለተኛ ጥፋት ጠፋ። እሺ እኮ ዘፈን ነው እኮ የሚያስቀው። ሁለተኛ ጥፋት ያለው መጀመሪያ ማያውቀን ተመረጠ፣ ሁለተኛ ደግሞ እሱም ጠፋ ተባለ። ግን ከዚህ በኋላ የተደበቀው ነገር ቢኖር ምንድን ነው? ስነ ስርዓቱ የሚሰጠን ኮመንተሪ አለ፣ ምልከት አለ፣ እዛ ላይ እንመልከት ነው የሚሆን ጓደኛ።
እንግዲህ ዶክተር ዳኛቸው በዩኒቨርሲቲ ማስተማሪ ኖት፣ ከትምህርት ጋር የተያያዘም ሰፋ ያለ ልምድ አሎት እና እንዴት ነው ፈተና ሊሰረቅ የሚችለው? እንዴት ነው ፈተና ሊጠፋ የሚችለው?
ይሄ ፈተናውን የሚያዘጋጀው መንግስት ነው። ይሄ የመንግስታዊ ጥያቄ ነው፣ የፖለቲካ ጥያቄ እኮ ነው። ሲጀመርም ነው የናሽናል ኤግዛሚኔሽን ጠፋ ማለት ስለ ስርዓቱ አንድ ነጸብራቅ ኮመንተሪ ነው። አንድ የሚነግረን ነገር አለ። በዚህ አይነት እንዝላልነት ዱባን ከላይ ዝም ብለሽ ስታየው ነው የምልሽ። እኔ ግን እንደሚመስለኝ ኮሌጁ ያደጉ ስርዓቱ ፍራክቸር እያደረገ ነው። ከባሉ ግርማ አንድ ሞደው ቃል አለ ኦሮማ የሚለው የምጽፈው አርቲክል ላይ የኢህአደግ ኦሮማ የሚል የአጼ ኃይለ ሥላሴ ኦሮማ ነበር አልፏል፣ የደርግ ኦሮማ ነበር ስርዓቱ አልፏል። በድፍረት ነው የምነግርሽ የኢህአደግ ኦሮማ ዞን ላይ የገባ ነው። አንድ ፈተና እንኳን ተባብረው አውጥተው ሊፈትኑ አልቻሉ። ይህ ኮመንተሪ የስርዓቱ በመሀል ኮሊጅ ነው። ኢህአደግ ማለት እኮ ምን ድርጅት ማለት ድርጅት ውስጥ ያፈነገጠ ኃይል አለ፣ ሌሎቹ ይከተላሉ የሚል ምረት ችግር ተፈጥሯል። አንድ ስራ ደግሞ ባቀናጀው መንገድና በድሮ ስርዓት መቀጠል ካልቻለ ኦሮማይ ማለት ያ ነው ይሻሉ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanta! Guanta!
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን አት ቪኦኤ አማሃሪክ ላይ ወይም ፌስቡክ ላይ እባካችሁ ስጡን። የእናንተንም ያሳተፈ እንዲሆን እንፈልጋለን። በመቀጠል በመጨረሻ የሚኖረን ፕሮግራም በዲሲና አካባቢው የሚገኙ ምሁራን ከ4 ዓመት በፊት በሞት የተለየ ጓደኛቸው አቶ ሙልጌታ ኃይሉን ለማስታወስ ያቋቋሙት ሙሉ ፎረም ከተቋቋመበት ዓላማ አንዱ አንገብጋቢ በሆኑ ጉዳዮች ላይ ያለምንም ገደብ ውይይት ማድረግ እንዲቻል መሆኑን በመግለጽ ቅዳሜ ግንቦት 15 ቀን በአርሊንግተን ሸራተን ሆቴል በመሬት ባለቤትነት ጉዳይ ውይይት አካሂደው ነበር። ከተሳታፊና ጠያቂ ታዳሚዎች ጋርም ውይይት ተካሂዶ ነበር። ውይይቱን ተከታትላ ዘገባውን ያጠናቀረችው ጽዮን ግርማ ናት።
ባላደለም
ሁለተኛው ተናጋሪ ፕሮፌሰር ህዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል። መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል።
ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄ ነው ብዬ ነው ማምነው። ከነዚህ ውስጥ ዋነኛ ከሆኑት ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው፣ በተለይ የኢትዮጵያ አብዮት የ1974ን አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው። ሌላው ደግሞ መሬት የታሪኩ አሰራር ብቻ ሳይሆን የስልጣን የኢትዮጵያም የስልጣንም መሰረት ነው። ኢትዮጵያ ውስጥ የሀገሪቱ የአስተዳደር አወቃቀር፣ የሹመት አሰጣጥ፣ አስተዳደር ስርዓት በሙሉ ከመሬት ጋር የተያያዘ ነው። የጦር አዛዦቹ፣ ክፍለ ሀገር ወይም የጠቅላይ ግዛት ገዢዎቹ፣ እነዚህ ሁሉ ከመሬት ጋር የተያያዙ ናቸው። አንድ ጠቅላይ ገዢ በሚኖርበት ጊዜ ለምሳሌ በአጼ ምኒልክ ጊዜ ራስ መኮንን ወደ ሀረር ሄደው ከሆነ ሀረርን ወቅተው አሸንፈው ከሆነ እዛው ገዢ ሆነው ይሾማሉ። የዛው ገዢ በሚሆንበት ጊዜ ወሳኝ ነው የሚሆነው። በዛ ቦታ ላይ ያለው ወታደሮቻቸው ደሞዝ ተከፍሎ አይደለም፣ መሬት ነው ደሞዝ የሚሆንላቸው። ሂድና ብላ ነው የሚባለው። አስተዳደር ባይሆንም በሚሾምበት ጊዜ ሄደ ብላ ነው የሚባለው።
በተጨማሪም መሬት የህዝብ መቆጣጠሪያ መሳሪያ ነው ያሉት ፕሮፌሰር ህዝቅኤል መሬትን በህግም ሆነ በኃይል የያዘ ስልጣን አለው ብለዋል።
ስለዚህ ነው ብዙ ጊዜ በስልጣን ላይ ያለ መንግስት የመሬትን ነገር ለቀቅ የማይፈልገው። በዘውድ ጊዜም ይሁን በደርግ ጊዜም ይሁን በአሁኑ ዘመንም ይሁን መንግስት ነው ቀድሞ ነው ጀምሮ። የግል የነበረበት ጊዜ የለም፣ መንግስት ነው የሚይዘው። ንጉስም ቢሆኑ ዋናው የመሬት ይዞታ ላይ እንግዲህ መሬት ይዞታ በምልበት ጊዜ ቋንቋው ራሱ ያጥራል። ቅድም bundles of right የተባለው ምን መብት እንዳለው እንኳን ለመናገር በአማርኛ የመብቱ ነገር ራሱ መናገሩ ይቸግራል። ይህንን ግን የሚወስነው ንጉስ ነው የነበረው። ደርግ በሚመጣበት ጊዜ የተከፋፈለውን ነገር አንድ ላይ ይዞታል እንጂ ከመጀመሪያ ጀምሮ የኢትዮጵያ ውስጥ ገዢ የሆኑ ሰዎች መሬትን በመያዝና መሬትን በመደልደል በመሬትን በመቸርቸር ከመሬት የሚወጡትን ነገሮችን በሙሉ በመቆጣጠር ላይ ነው የተመሰረተው ስልጣን ነው።
የመሬት ጉዳይ በታሪኩ ምክንያት የተወሳሰበ እንደሆነ የገለጹት ፕሮፌሰር ህዝቅኤል በአጠቃላይ በኢትዮጵያ ባህላዊ ወግ ላይ የተመሰረተ የመሬት ስሪት ነበር ይላሉ። አዲሲቷ ኢትዮጵያ በምትመሰረትበት 19ኛው መቶ ክፍለ ዘመን ላይ ደግሞ በላዩ ላይ ሌላ ስሪት ነው የተደረገው ይላሉ።
ከአጼ ምኒልክ እስከ ኢጣሊያን ወረራ ጊዜ ድረስ ደግሞ ሌላ ስሪት ነው የነበረው በላዩ ላይ የተደረገ። ትክክለኛ ከሆንኩኝ በሰሜን ኢትዮጵያም ርስት ነበረ። ጉልት የመጣው በርስቱ ላይ ነው። ከዛ በኋላ ነው ርስት ጉልት። ይሄ የተደራረበ ሌየርስ ኦፍ ስሪት ነው ያ መጀመሪያ የባህላዊው፣ ቀጥሎ አሁን ያልኩት የመንግስት አመሰራረት ጋር የተያያዘው።
በ1941 ዓ.ም በነበረው የአጼ ኃይለሥላሴ የአገዛዝ ዘመን በጣሊያን ጊዜ የተጎዱና ያገለገሉ ሰዎችን ለመደገፍ እያንዳንዱ ሰው ካስመሰከረና ግብር የከፈለበትን ወረቀት ካሳየ ባለመሬት ይሆን ነበር ያሉት ፕሮፌሰር ህዝቅኤል፣
ነገር ግን በዛው ላይም የገዢዎች አሉ፣ የወታደር መሪዎች አሉ። እነሱም መሬት ግብር ከፍዬበታለሁ ይላሉ። ምክንያቱም ከአርሶ አደሩ የሰበሰቡትን ለመንግስት አስተላልፈዋልና እኔም ከፍያለሁ ግብር ይልና መሬቱ ላይ ባለቤት ይሆናል። ስለዚህ አርሶ አደሩም ባለቤት ይሆናል፣ ከግብር የሰበሰበውም በዛ ላይ ባለቤት ይሆናል። በአንድ መሬት ላይ ሁለት አይነት አያያዝ ይኖራል ማለት ነው። ስለዚህ ይሄ ውስብስብ ነው ያልኩት ይሄንን ነው።
በኢትዮጵያ አብዮት ጊዜም የቀደመውን ሳይደመስሰው የመሬት ባለቤትነት መንግስት ነው፣ ወሳኙ መንግስት ነው ብሎ በላዩ ላይ ስልጣኑን ጫነ። መሬትን የህዝብ ነው ይለዋል እንጂ ሁሉንም የማድረግ ስልጣን የነበረው መንግስት ነበር ይላሉ። አዋጁ የመንግስቱን ስልጣን ከማጠናከር ውጪ የሰራው ነገር እንደሌለ የወቅቱን ሁኔታ እያጣቀሱ አስረድተዋል። በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን።
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አረጋውንን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኛለን።